የምስራች ድምጽ ነው።
ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች ሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይብዛላችሁ ይያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ጉዲፈቻን አስመልክቶ እንግዳ ጋብዘናል። እኔ አስራት ፈይሳ ፕሮግራሙን አዘጋጅቼ በማቅረብ ወንድም አለማየሁ ዳዊት ደግሞ በቴክኒኩ እስከመጨረሻ ከእናንተ ጋር ነን። ጆች የቤተሰባቸውን ፍቅርና እንክብካቤ ይሻሉ። እኛ ሁላችን በዚህ ደረጃ ውስጥ አልፈን ነው ዛሬ ያለንበት ቦታ የደረስነው። ዛሬ ጉዲፈቻን አስመልክቶ እዚህ ስቱዲዮአችን አንድ እንግዳ ጋብዘናል። ዶክተር ማሙሻ ፈንታ ይባላሉ። በህይወት ብርሃን ቤተክርስቲያን ውስጥ አገልጋይና በተለያዩ በመጽሐፍ ቅዱስ ተቋማት ውስጥ በማስተማርና በመስበክ ያገለግላሉ። ዛሬ ጉዲፈቻን አስመልክቶ ከመጽሐፍ ቅዱስ አንጻር ያስተምሩናል። አብረን እንከታተል። መሆኔ ወጃለሁ ሁጊዜም በፊት ተመስገንልል አገለግልል። ወንድማችን ዶክተር ማሙሻ ፈንታ ጥሪያችንን አክብረው እዚህ ስቱዲዮአችን ስለተገኙ በአድማጮቻችንና በመስራች ድምጽ መገናኛ አገልግሎት ተስፋ ለሴቶች ሬዲዮ ፕሮግራም ስም ከልብ አመሰግናለሁ። ወደ ትምርቱ ከመላፋችን በፊት ፕሮግራሙን በጸሎት ቢከፍቱልን።
እሺ እንጸልይ። ጌታችን ሆይ እናመሰግናለን ልጆች ስላደረክን። ልጆች መሆን የማይገባን ኃጢያተኞችን ልጆች ስላረከን የልጅነት መብት ስለተሰጠን እናመሰግናለን። ጌታ እግዚአብሔር ሆይ ይሄንን ደግሞ ለሌሎች እግዚአብሔር አምላክ ሆይ ወላጅ አልባ ለሆኑ በልዩ ልዩ መንገድ ወላጆቻቸውን ላጡ ወላጅነትን ልክ እንዳንተ መስጠት የምንችልበትን ልብ እንድትሰጠን እንጸልያለን። በዚህ ፕሮግራሙም ውስጥ አልፈህ እንድትናገረን እንድታስተምረን ጌታ እግዚአብሔር ሆይ ያንተን ሐሳብ ያንተን ፈቃድ እንድትገልጥልን እንለምናለን። ክብር ለአንተ ይሁን። እኛንም ደግሞ እንድትረዳን አድማጮቻችንን ደግሞ ባሉበት ቦታ ሁሉ እንድትረዳቸው ልባቸው እንድትከፍት እግዚአብሔር አምላክ ሆይ ከሁሉ በላይ ደግሞ ሁላችንን ደግሞ ለተግባር እንድታነሳሳን ለመታዘዝ እንድታነሳሳን እንጸልያለን በጌታ በኢየሱስ ክርስቶስ ስም። አሜን። አመሰግናለሁ ይሄ እድል ስለተሰጠኝ እንደተባለው አሁን የጉድፈቻ አስተሳሰብ እና የጉድፈቻ አመለካከት በአብያተ ክርስቲያናት ዙሪያ ጥሩ እንቅስቃሴ እየተደረገ ያለበት የግንዛቤ ማስጨበጫዎች እየተካሄዱ ያለበት ጊዜ ስለሆነ በዚህ ጊዜ ደግሞ የጉድፈቻን መጽሐፍ ቅዱሳዊ መሰረቱ ለማሳየት ነው እኔም ሞክረው ይሄ ትልቅ እድል ነው በቅድሚያ አመሰግናለሁ እንግዲህ ጉድፈቻ ማለት ያው በቃሉ ኦሮሚፋ ነው በልዩ ልዩ ቋንቋዎች የተለያየ አይነት ትርጓሜ ሊሰጠው ይሞክራል አይ ቲንክ ጥሩ ቃል ነው በያስባለው በእንግሊዝኛ አዶፕሽን ብለን እንጠራው ማለት ነው ባጭሩ ወላጆቻቸውን በልዩ ልዩ ምክንያት ላጡ ወላጆቻቸውን ላጡ ልጆች ወላጅ መሆን ማለት ነው ይሄ ነው በአገር ውስጥም የሚሰራው የውጭ አገር ሰዎችም የሚያረጉት ወላጅ ላጣ አንድ ልጅ ወላጅ መሆን ወላጅ መሆን ጥሪ ነው የጉድፈቻ ጥሪ ይሄ ደግሞ በጣም ትልቅ ነገር ነው ምክንያቱም ወላጅ ላጣ ልጅ ትልቁ ስጦታ ወላጅ ነው ምግብ ላጣ ምግብ ይሰጣል ትምህርት መማር ላልቻለ ትምህርት ይሰጣል ገንዘብ ለሌለው ገንዘብ ይሰጣል ግን በሰው ልጅ ልብ ውስጥ ከልጅነታችን ጀምሮ ያለው ትልቁ ክፍተት ወላጅ ማግኘት ክፍተት አባትና እናት የማግኘት ክፍተትና ባዶነት በሰው ልጅ ልብ ውስጥ በጣም አለ ስለዚህ ጉድፈቻ ባጭሩ ይሄንን ክፍተት የምንሞላበት ሂደት የወላጅነትን ጥሪ ምላሽ የምንሰጥበት ሂደት ነው ስለዚህ ነገር መጽሐፍ ቅዱስ ምን ያስተምረናል ነው ዋናው ትልቁ ጥያቄ የተነሳው እንግዲህ ጉድፈቻ የሚለውን ቃል በቃል በብሉይ ኪዳን በተለይ በብሉይ ኪዳን በአዲስ ኪዳን አለ በልዩ ልዩ መንገድ ተገልጦ ብያስባለሁ ቃል በቃል በብሉይ ኪዳን አናገኘው ይሆናል ከዚህም የተነሳ አንዳንድ ሰዎች የጉድፈቻ አስተሳሰብ መጽሐፍ ቅዱስ ውስጥ የሌለ የሚመስላቸው ሰዎች አሉ የአዶፕሽን የጉድፈቻ አመለካከት መጽሐፍ ቅዱስ ምንም የማይነካው ስለሚመስላቸው አንዳንድ ሰዎች ምንም ሐሳቡንም ኢንተርቴን አያረጉትም ክርስቲያናዊም አይመስላቸውም ከዚህ የተነሳ በክርስቲያኖች ዘንድ ትንሽ ግንዛቤያችንን ማስፋት አለብን የኔ አመለካከት ግልጽ ነው የጉድፈቻ አመለካከት የመጽሐፍ ቅዱስ ውስጥ እናገኛለን ብቻ ሳይሆን የመጽሐፍ ቅዱስ የትምህርተ ድነት ምንለው ሳልቬሽን የመዳን ትምህርት እንብርት ነው ብዬ ነው ማምነው ዋና ቁልፍ ስነመለኮት የጉድፈቻ ስነመለኮት ነው ብዬ አምናለሁ ምክንያቱም እንግዲህ በመጽሐፍ ቅዱስ በመናይበት ጊዜ በእግዚአብሔር ቃል ውስጥ ትልቁ ጥያቄ የልጅነት ጥያቄ ነው ልጅ የመሆን ጥያቄ ነው ሁላችን እንደምናውቀው መጽሐፍ ቅዱስ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሁሉን ነገር ፈጠረ ምዕራፍ 2 ድረስ እስከምን ስንመጣ እግዚአብሔር የሰውን ልጅ ፈጠረው የሰው ልጅ በመፈጠር የእግዚአብሔር ልጅ ነበር እግዚአብሔር ፈጠረው ከምድር አፈር አበጀው ይላል የራሱን እስትንፋስ ደግሞ ሰጠው የሰው ልጅ ከእግዚአብሔር መጣ እግዚአብሔር ፈጠረው ስለዚህ በአዳምና በሔዋን ከመወደቃቸው በፊት በአዳምና በሔዋን መካከል ያለው ግንኙነት ንጹህ የሆነ የአባትና የልጅ ግንኙነት ነበር የፈጣሪና የፍጡር ግንኙነት ነበር የወዳጅነት ግንኙነት ነበር ሁላችን እንደምናውቀው እንግዲህ ይሄ መጽሐፍ ቅዱስ በግልጽ የሚያስተምረን ነው ከምዕራፍ 3 በኋላ ምዕራፍ 3 ላይ ኃጢያት በመግባቱ ምክንያት ያጣነው ትልቅ ነገር ምንድነው የሰው ልጅ ያጣው ትልቁ ነገር ምንድነው ያለ እንደሆነ በእግዚአብሔርና በሰው መካከል በግንኙነታችን መካከል ትልቅ ጋፕ ተፈጠረ ትልቅ ክፍተት ተፈጠረ የሰው ልጅ ወደቀ በራሱ አነሳሽነት ከእግዚአብሔር ተለየ ስለዚህ የልጅነታችንን መብት in one sense አጣነው ከእግዚአብሔር መገኛ ቦታ ተባረረን መጽሐፍ ቅዱስ ምዕራፍ 3 ላይ ዘፍጥረት ምዕራፍ 3 ላይ እንደሚነግረን ከእግዚአብሔር ራቀ የሰው ልጅ ከእግዚአብሔር ከፈጣሪው ከእግዚአብሔር ተለየ የመንፈስን ሞት ሞተ ምንለው ለዚህ ነው የመንፈስ ሞት ማለት የስጋን ሞት ብቻ ሳይሆን በኃጢያታችን ምክንያት የሞት ነው የመንፈስ ሞት ሞትን ምን ማለት ነው መንፈሳችን ሙት ሆነ ከእግዚአብሔር ጋራ ቀጥታ መገናኘት አልቻለም ከዛ ከምዕራፍ 3 ጀምሮ ዘፍጥረት 4 5 6 ይያልን በመንሄድበት ጊዜ የሰው ልጅ የበለጠ ከእግዚአብሔር እየራቀ ነው የምናገኘው የበለጠ ቃሉን እንደ በግልጽ ለማጠቀም የበለጠ ከወላጃችን እየራቀን ወላጅ አጣን ይሆንን ተንከራታች ምዕራፍ 3 ላይ ትንሽ ፍሬ በመብላት የጀመረው አለመታዘዝ ምዕራፍ 3 ላይ ምዕራፍ ዘፍጥረት 4 ላይ ወንድሙን በመግደል እየጨመረ የሰው ልጆች ክፋት እየጨመረ የሰው ልጆች ከእግዚአብሔር እየራቀ እና ትልቁ አሁን የዘፍጥረት ምዕራፍ 3 በተለይ እስከ ምዕራፍ 11 ትልቁ ጥያቄ ይሄ የሰው ልጅ እንዴት ነው ተመልሶ ልጅም ይሆነው የበለጠ እየራቀ መጣ፣ የበለጠ እየሸሸ መጣ፣ የበለጠ ተስፋ ቢስ እየሆነ መጣ። ምድርን እግዚአብሔር አንድ ጊዜ እንዳጠፋት እናውቃለን። በዚህ መካከል የኃጢአታችን በቃ ጫፍ ከእግዚአብሔር ጋር ከመድረሱ የተነሳ ጻድቅ ኖህ ስለነበረ ብቻ ምድር ተረፈች እንጂ እግዚአብሔር ተበሳጭቶ እንኳን ልጆች ልንሆን እግዚአብሔር ምድርን እንዳጠፋ ሁላችን እናውቃለን። በዛም አላበቃም። እግዚአብሔር ምድርን ካጠፋ በኋላ የሚቀጥለው የሰው ዘርም የእግዚአብሔር ልጅ ሊሆን አልቻለም። ኃጢአት ከእግዚአብሔር እያራቀን ከእግዚአብሔር እያሸሸን መጣ። ምዕራፍ 11 ዘፍጥረት ላይ ስንሄድ የሰው ልጆች እንዲያውም ኃጢአታችን የጫፍ ጫፍ ደርሶ ነበር። በቃ የመጨረሻ ቁንጮ ወደ ሰማይ ከፍ ያለ ግንብ ሰርተን የአማልክትን እንትን ሰንጥቀን ወደ ላይ እንወጣለን የሚል በቃ የኃጢአት ሁሉ የመጨረሻ ኃጢአት ማለት ነው። የሰው ልጅ ወደ መለኮት ቴሪቶሪ ለመግባት ጥረት ያደረገበትና ከተማና ግንብ ለመስራት የተነሳበት እንደሆነ እናውቃለን። ያ ከተማና ግንብ እግዚአብሔር ስሜን አስጠሩ ብሎ ፈጠራቸው። እነሱ ግን ስማችንን ለማስጠራት ለራሳችን ስም እንዲሆንልን ወደ ላይም እንድንደርስ የሚል የሰው ልጅ ግንቡ ብቻ ሳይሆን የሚያሳየው ምዕራፍ 11 የሰው ልጅም የኃጢአት ጨለማ ጫፍ ላይ ደርሶ ነበር። ስለዚህ ከምዕራፍ 3 ጀምሮ እስከ ምዕራፍ 11 ድረስ እንዴት ነው ይሄ መንገድ ላይ የወደቀ የተጣለ የሰው ልጅ እንደገና የእግዚአብሔር ልጅ የሚሆነው? ምንድን ነው ተስፋው ያለን እንደሆነ ምዕራፍ 12 ነው መልሱ። ምዕራፍ 12 ላይ እግዚአብሔር ራሱ በራሱ አነሳሽነት ሰው ሳይፈልገው ወደ ከለዳውያን ኡር የሚባል አካባቢ ወርዶ የጣዖት አምላኪዎች መካከል ሄዶ እግዚአብሔርን የማያውቅ ህብረተሰብ ውስጥ ሄዶ እግዚአብሔር ራሱ አንድ እርምጃ ወሰደ። ባጭሩ ምን አረገ ያለ እንደሆነ ከዛ ዘር መካከል አንድ ልጅን ወስዶ ልጁ አረገው። እግዚአብሔር አብርሃም ይባላል። አብርሃምን ሲጠራው በቃ የእግዚአብሔር ዓላማ መልሶ ወደ ልጅነት ሊያመጣን ነው። የሰው ልጅ ትልቁ ጥያቄ መብልና መጠጥ ሳይሆን የሰው ልጅ ትልቁ ጥያቄ እንዴት ተመልሼ እግዚአብሔር ልጅ ልሁን ነው። እግዚአብሔር እንዴት ነው ልጅ የሚያደርገን? ከዚህ በኋላ የጠፋነውን ያለ እንደሆነ የጠፋነውንና ወላጅ ያጣነውን ልጆች ወላጅ ያጣነው የት ነው? ዘፍጥረት 3 ወላጅ ያገኘነው ቱ ሳም ኤክስቴንት የት ነው? አባታችን አብርሃም ይለዋል። አባታችንን እግዚአብሔር ሲመርጠው ሄደና እግዚአብሔር በመንፈስ የሞተውን እና ደግሞ በጣዖት አምላኪ ህብረተሰብ መካከል የነበረውን ሄደና እግዚአብሔር ልጁ አረገው አብርሃም። በአብርሃም አማካኝነት ደግሞ እግዚአብሔር ልጅ ወለደ። በቃ እስራኤል የሚባለውን ህዝብ ልጁ አረገው። ከዚህ ነው የሚጀምረው ታሪካችን። የመዳን ታሪካችን የሚጀምረው ይሄ ነው። የውድቀት ታሪካችን ዘፍጥረት 3 ላይ እንደሚጀምር የመዳን ታሪካችን የሁላችንም አባታችን አብርሃም ስለሆነ ላመንን ሁሉ አባት ነው አብርሃም። የመዳን ታሪካችን ደግሞ የሚጀምረው ዘፍጥረት ምዕራፍ 12 ላይ ነው። እንዴት ነው የጀመረው ያለ እንደሆነ ወርዶ ሄዶ እግዚአብሔር አንድን ሰው በመንፈስ ልጅ አረገው። በእሱ አማካኝነት እግዚአብሔር እስራኤልን መረጠ። በእስራኤል አማካኝነት ደግሞ ሁላችን የዳንበትን የመዳን መንገድ ኢየሱስ ክርስቶስን አመጣ። ስለዚህ የጉዲፈቻ አስተሳሰብ ወላጅ ላጡ ሰዎች ወላጅ መሆን ከእግዚአብሔር የፈለቀ ነው። በመንፈስ ሞተን የነበርነውን በመንፈስ ከእግዚአብሔር ጠፍቶ የነበረውን የሰው ዘር በመምረጥ ልጁ አረገው፣ ወደ ራሱ በማምጣት ልጁ አረገው። ስለዚህ እስራኤልን እግዚአብሔር ምን ይለዋል? ዘጸአት ምዕራፍ 4 ቁጥር 22 ላይ እስራኤል የበኩር ልጄ ነው ይላል። ልጁ አረገው። እግዚአብሔር እንደገና የልጅነትን መብት ለእስራኤል ሰጠ፣ በአብርሃም አማካኝነት ማለት ነው። ስለዚህ በባርነት በተያዙ ጊዜ እስራኤል የበኩር ልጅ ነው፣ ይገዛልኝ ዘንድ ልጄን ልቀቅ ነው ያለው እግዚአብሔር ለአብርሃም። ልጅ አርጓቸዋል። እግዚአብሔር እንዴት ነው ልጅ ያረጋቸው? ዘፍጥረት 12 አባታቸውን በመምረጥ በአባታቸውም አማካኝነት እነሱን በመምረጥ ኤርምያስ ምዕራፍ 31 ቁጥር 9 ላይም እኔ ለእስራኤል አባት ነኝ ይላል እግዚአብሔር። እንዴት ነው አባት ያረጋቸው ያለ እንደሆነ የወደቁትን አንስቶ እግዚአብሔር አባት ስላረጋቸው። ሆሴ ምዕራፍ 11 ቁጥር 1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ይላል። ልጅ አረጋቸው እግዚአብሔር ማለት ነው። ስለዚህ እግዚአብሔር በእስራኤልና በእሱ መካከል ያለውን ግንኙነት ወደ ልጅነት ግንኙነት ያመጣው እንደገና ልጅ ያረጋቸው ሄዶ አንድን ሰው በመምረጥ ነው። ይሄን በተለይ እኔ ልቤን የሚነካው በዛን ጊዜም አሁን በጠቀስከው ፕሮግራም ላይ ተገኝቼ ያቀረብኩት የእግዚአብሔር ቃል ሕዝቅኤል 16 ነው። ሕዝቅኤል 16 እስራኤል ልጅ ሆንኩ ነው የምትለው አይደለም? እና እስራኤል የእግዚአብሔር ልጅ ነው። እንዴት ልጅ እንዳረጋቸው በዝርዝር ይናገራል። የጉዲፈቻ አቀንቃኝ መሆን ያለብን እኛ ክርስቲያኖች ለዚህ ነው። በጣም ጉዲፈቻን መውደድ አለብን። እግዚአብሔር በጉዲፈቻ ልጆች እንድንወስድ ጥሪ ከጠራን ملاش مستت على لبن تترانم على تترانم ولا جهنم ولا جالهنم جن هلا جن حسابون جن مصففات على لبن لمن يدان نبت منقد السنو بي يعملال إسرائيل إن سياسة سبات لمسالي أنا بالله مرافع سراسة دستزك إلاي انديتنو لجي هنا جو إسرائيل لك زيابير يالن اندو هنا مرافع سراسة دست كاكوتر سدست جمرو منيلان كقطر عند جمره لامبا وطنش اندي يازلن بطعم مسالة تاينو بطالي ببلو كيدان لالة يقودي فاتش استساساب بطعم مسالة تاينو ميساتو سئل اكزيابير ايهنو مرافع سراسة دستلان يكزيابير قال ودنين دي سيل متا يسولي جوهي لأي يروسالي مركوساتوان استهوكات اندي بل ركاهي داسلان ببرا مالتنو اندقنا جيتا اكزيابير لأي يروسالي من دي هلال زارش انا تولدش ككنا آن مدرنو عباتش أموراوي نببرا يالي قدلان الناتشم كيت ياويت نببرج بتولدش كيزي بزياوك أن اتبتش التقرد أم نسوهم توهن يزند بوها التقبشم بجعوم التقباشم بجعركم التقللشم بتولدش كبتك أن كسون نتش قوز كولن نايتنسا بميدالا تتقلشنجي كزي عنداج يدرقلش زند آيلا عرارلشم مانن مالاز دنالشم إسرائيلين بمني سلاة عالك زيابير سألاوي مقلجان ورقد جن تلك إهونا منفساوي ترقوم يالو مقلجان إسرائيلين بمني سلاة تولدا ناتنا باتوا ولدوات دموا سايترق ساتتتتب كنا اتبتوا جاكاوس تتلا ينبرج لج إيالك أسج كنا لك سوا يتتعالج ولاج يارارالات ولاج ياتج يتتعالج لج اندهونج كزياب بمنفس نوهي رجد بس قارل بمنفس يتتعالج لج نبرج سلازي كزيابير من عارق كزيابير علف بزامن قد مرافس الدست بزو سو من عالبات عالفوي هون عالقل زيابير عرق عالفة مرافس الدست لاي بانشم زند بعالفكو جيزي بدمش يموست تلووسش بايوش جيزي تلووسة تتلا مالتنا بدمش اندالش بهيوت نوري عالكوش يلنا آن بدمش اندالش بهيوت نوري عالكوش برشالا اندال لبوك اي عبزاوش انشم عدقش تالاكم هون شيلا زيابير آنسات انا من الال كزي كتلو يالو زيابير آنسات يراسو عرقات زيابير آسات እንዲያውም ካደገች በኋላ ደግሞ ትልቅ ስትሆን የማግቢያዋ የሙሽርነቷ ጊዜ ሲደርስ እግዚአብሔር ፈጣርሽ ባልሽ ነው ስለሚል አንስቶ እንዳገባት ሙሽራ ያረጋታል እስራኤል ታሪኳ ግን የሚጀምረው ተጥላ የነበረች ወላጅ የጣላት ወላጅ አልባ የሆነችን እስራኤልን በድግ አርጎ እግዚአብሔር ወላጅ ሆናት ይሄ ምን ይባላል በእኛ ቋንቋ አለ እንደሆነ ጉዲፈቻ ይባላል በድግ አረጋት እግዚአብሔር ያለቀሰች የነበረችን አንዴ ተጻን ወስዶ مغب ستوات على المهيدو لبس ستوات على المهيدو ولا جهونو هلو بهلو هونت ولا جهونو آزاد دگات سكمت تاگوا تلك سكمت تهون درس اكزيابير دارات لراسو دارات باچورو زالين مناگن راسو فتاروا بارو آهون كن آزاد دگو ببیتو دموانات بو سو آرگو دوسدان تاريخ واي جمرو كمنگدار تنستا اكزيابير ولا جندو هونت لج نو تاريخ واي جمرو تلك سنتر نو ملو لزينو يمداناتشن اهون يسرائيل يمدانو اسنا ملكوت ارزلا يالا استساسو عدلم قد فجا مهالو السنو وانو السنو انديتنو لجيونتشو تطلان بر اكزيابيران استاتنا لجارقات اندزي بمساسلو تاريكوش يبلوي كدان مسأحف بقلس ينقرانا عدس كدان لايقن سنمتا قلس نو بتا ببلوي كدان اندزي بتاريكوش ينقراني نبرو ወላጅ የሌለውን እስራኤል እግዚአብሔር ወላጅ ሆኖ ሚሊዮን በታሪክ ሲነግረን የነበረ ነው አዲስ ኪዳን ግን በግልጽ እግዚአብሔር ወላጅ አልባ የሆነውን በጉዲፈቻ እንዳዳነን በግልጽ አዲስ ኪዳን ይናገራል ለምንድን ነው አዲስ ኪዳን ቃሉን በግልጽ የተጠቀመበት ያለን እንደሆነ በዚያን ጊዜ በተለይ በግሪካውያኑ ዘንድ አዲስ ኪዳን የግሪክ አስተሳሰብ የነበረበት የግሪኮ ሮማን አስተሳሰብ ምንለው የሰፈነበት ስለሆነ ብሉይ ኪዳን የአይሁድ ህዝብ ባህል ነው የአይሁድ ህዝብ አስተሳሰብ ነው በአይሁድ ህዝብ ዘንድ የጉዲፈቻ አስተሳሰብ ያን ያህል የዳበረ አልነበረ በህጋዊ ሄዶ ወላጅ ያጣውን ልጅ ወላጅ ማረግ በጣም የዳበረ አስተሳሰብ አልነበረ በግሪካውያንና ሮማውያኑ ዘንድ ግን ይሄ የተለመደ አስተሳሰብ ነው አንድ ሰው ይሄድና በፍርድ ቤት ህጋዊ በሆነ ሁኔታ ወራሽ የሚሆን ልጅን ወላጅ አልባ የሆነውን ወላጅ ሆኖ ወራሽ ያረጋዋል ስለዚህ አዲስ ኪዳን ቃሉን ግልጽ ያረጋዋል በጣም የዳን ነው እንደዚህ ነው ከመዳናችን በፊት ምን ነበርን ብለን ማሰመጫ አላለብን አሁን ልጅነት መብት ነው የሚሰጥ መብት ነው በአዲስ ኪዳን የእግዚአብሔር ልጅ መሆን ሁሉ ሰው የእግዚአብሔር ልጅ አይደለም ብዙ ክርስቲያኖች ይሄንን በደንብ ምናስተውል አይመስለኝም ሁሉ ሰው የእግዚአብሔር ፍጡር ነው እንጂ ሁሉ ሰው የእግዚአብሔር ልጅ አይደለም ልጅነት ከእግዚአብሔር የሚሰጥ ነው አሁን ብዙ ጊዜ ለማመቻመች ብለን ምንለው ነገር አለ? አይ ሰው ሁሉ እኮ እግዚአብሔር ልጅ ነው። ሰው ሁሉ እግዚአብሔር ልጅ ነው ይባላል። መጽሐፍ ቅዱስ አስተምረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ ነው የሚለው መጽሐፍ ቅዱስ። ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ መብትን ሰጣቸው። እነርሱ ብቻ ነው መብት የተሰጣቸው እንጂ ሁሉ ሰው አይደለም። እንዲሁም ጌታችን ዮሐንስ ወንጌል ላይ እኮ በመናነብበት ጊዜ የአይሁድ መምህራንን ሃይማኖት የነበራቸውን አይሁዳውያንን የአይሁድ መምህራን የነበሩትን ሊቃውንቱን እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። እና ሃይማኖት ያላቸው እነሱን እንደዛ ካለ እኛንማ እንዴት? ሰው ሁሉ ያለ ክርስቶስ የሆነ ሰው የእግዚአብሔር ልጅ አይደለም። መጀመሪያ አስተሳሰባችንን ፈልቀው ይሄ ነው። ልጅነት ከእግዚአብሔር የሚሰጥ ነው፣ መብት ነው። እንዴት ነው ያንን መብት የምናገኘው? ያልን እንደሆነ ጌታን ኢየሱስ ክርስቶስን አዳኝና መድኃኒት አድርጎ በመቀበል። ስለዚህ ልጅነትና ጌታን መቀበል ይሄ እምብርቱ ያልነው የሴንተር ነው ያልነው የጉዲፈቻ አስተሳሰብ ለመዳናችን ልጅ የምንሆነው ጌታን ስንቀበል በሚሰጥ መብት ነው የምንሆነው። ከመዳናችን በፊት መጽሐፍ ቅዱስ የሚነግረን ነገር ግልጽ ነው። ኤፌሶን ምዕራፍ 2 ላይ ቁጥር 1 ጀምሮ በኃጢአታችንና በበደላችን ሙታን ነበር ሙታን ነበራችሁ ይላቸዋል። የኤፌሶን ክርስቲያኖችን በኃጢአታችሁና በበደላችሁ ሙታን ነበራችሁ። ሌላስ? በአየር ላይ ስልጣን ባለው ፈቃድ፣ በዲያብሎስ ፈቃድ የሱ ነበርን ማለት ነው። በዲያብሎስ ፈቃድ ትመላለሱ ነበራችሁ። ከዚያስ? እኛ ሁላችን ይላል ከፍጥረታችን የቁጣ ልጆች ነበርን ይላል። ልጅነታችን ለቁጣ ነው፣ ልጅነታችን ለሞት ነው፣ ልጅነታችን ለዲያብሎስ ነው እንጂ የእግዚአብሔር ልጆች አልሆን። የእግዚአብሔር ልጅነት ናፍቆት አለን እንጂ በውስጣችን እንቃተት ነበር እንጂ የእግዚአብሔር ልጅ መሆን አልተገኘም ነበር። ስለዚህ ለዲያብሎስ የተጣልን ነበርን፣ በጨለማና በሞት ውስጥ የተጣልን ነበርን። ታዲያ እግዚአብሔር እንዴት ነው ያዳነን ያለን እንደሆነ መጽሐፍ ቅዱስ በጣም ግልጽ ነው። በኤፌሶን ምዕራፍ 1 ላይ ለምሳሌ አንዳንድ ጥቂት ጥቅሶችን ሪፍሌክት ለማድረግ ምናልባት ካረዘመ በስተቀረ ለምሳሌ ኤፌሶን ምዕራፍ 1 ላይ ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ባረከን ይላል። በምን ባረከን? መጀመሪያ ልጅ በማረክ ነው ባረከን። እንዴት ያለን እንደሆነ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ልጅ ሊያረገን እግዚአብሔር አስቀድሞ ወሰነን ይላል። ከዛ በውድ ልጁም እንዲያይሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ፣ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን እናገኘን ይላል። ስለዚህ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች እንድንሆን አስቀድሞ ወሰነን ይላል። በተለይ ቁጥር 5 ላይ ያለው ቃል በጣም አስፈላጊ ነው። ግልጽ ነው በአማርኛ መርገጥ ግን ጉዲፈቻ የሚለው ቃል በግልጥ ብሎ አልተቀመጠም። ትንሽ ካነበብን እናገኘዋለን። ግን ለምሳሌ ትንሽ የእንግሊዝኛ ትርጉም ለማገላበጥ ሞክረን እንደሆነ እንግሊዝኛው ከአማርኛ የበለጠ ነው ለማለት ሳይሆን፣ ግን ግልጽ ያደርግልናል። አንዳንድ ቋንቋዎች በራሳቸው ግልጽ ስለሚያደርጉ የመረጠን ይላል። የመረጠን ያስ ቾዝናስ ቱ ቢ አዶፕትድ አዝ ሂዝ ሳንስ ነው። ቱ ቢ አዶፕትድ ልጆቹ ሊያረገን የሚለውን አዶፕት ሊያረገን ነው የሚለው ለመጀመሪያው ትርጉም የቀረበ ነው ብዬ አስባለሁ። ያኛው ዝም ብሎ ልጅ አረገን ሳይሆን፣ ልጅ በብዙ መንገድ ልጅ ይደረጋል። ዝም ብሎ ልጅ አረገን ሳይሆን እዚህ ላይ የተጠቀሰው ልጅነት፣ ልጆቹ ልንሆን የሚለው ልጅነት በውስጡ ዝም ብሎ አይነት ልጅነት ሳይሆን የጉዲፈቻ አይነት ልጅነት ነው። እዚህ ላይ ያለው ልጅነት አዶፕት አረገን ነው የሚለው ለእሱ አዶፕት አረገን። ስለ እስራኤልም ሲናገር ለምሳሌ በሮሜ ምዕራፍ 9 ቁጥር 4 ላይ የሚጠቀምበት ቃል ማለት ነው። ልጅ መሆን የእነርሱ ነውና they were given the spirit of adoption የሚለውን ለእኛም ልጅ መሆን የተሰጠን አዶፕትድ በመሆን ነው፣ በጉዲፈቻ ፕሮሰስ ነው። ስለዚህ በእግዚአብሔር ልጆች በእግዚአብሔር መንፈስ የምንመራ ሁሉ የእግዚአብሔር ልጆች ሆነናል። አንድ ጥቅስ እዚሁ ላይ አይ ቲንክ በጣም የሚጠቅመን አድማጮችን ቢይዙት የሚጠቅማቸው ሮሜ ምዕራፍ 8 ቁጥር 14 እስከ 17 ነው። ሮሜ 8 14 እስከ 17 በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ሰው ሁሉ የእግዚአብሔር ልጅ አይደለም ያልነው እዚህ ላይም ተመልሶ ይመጣል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ ይላል። አባ አባ ብላችሁ የምትጮሁበትን ስፒሪት ኦፍ አዶፕሽን ተቀበላችሁ በእንግሊዝኛ። አይ ቲንክ ጥሩ ጠጋ ያለ ነው። የልጅነት መንፈስ የሚለው ያ የበጉዲፈቻ ልጅ የሆነበትን አይነት መንፈስ ነው የሚገልጠው። ያንን መንፈስ ተቀበለናል። ስለዚህ ከእስራኤል ጋራ አስቀድሞ ልጅ ከሆነው ከእስራኤል ጋራ እኛም ደግሞ አዶፕትድ ሆነን በክርስቶስ ኢየሱስ አንድ ህዝብ መርጦ እግዚአብሔር ልጅ አደረገ ወሰደን። የተሰጠን መብት ነው እንጂ በመወለድ ዝም ብሎ ያገኘነው አይደለም። እዚህ ላይ ግን አንድ ነገር ግልጽ መደረግ አለበት። ግልጽ መደረግ ያለበት ምንድነው? እግዚአብሔር እኛን አዶፕት ያደረገን ወይ በጉዲፈቻ ወሰደን ልክኛ ልጆችን ዝም ብለን በጉዲፈቻ በመንወስድ በመንገድ ብቻ አይደለም፣ ተአምር አርጓል። ይሄ ምንም በግልጽ መቀመጥ ያለበት ግን ማ እንት ነገር ነው። ለምሳሌ በኃጢአታችንና በበደላችን ሙታን የነበርነውን ልጆች የዲያብሎስን ልጆች ወስዶ ዝም ብሎ በወረቀት ጽሑፍ ብቻ የራሱ ልጅ አላረገንም። በመሃል በአዶፕሽናችንና ልጅ በመሆናችን መሃል ዳግም ልደት የሚባል ተአምር አለ። ይሄ ግልጽ ነው። ሞራሊ ፊት ስለማናረግ ምግባራችን በጣም የተበላሸ ስለሆነ ከነበረው ምግባራችን ጋር ልጅ አላረገንም። የነበረውን ምግባራችንን መጥፎ ምግባራችንን ሊቀይር የሚችል ተአምር እግዚአብሔር በመሃል አስገብቷል። እሱ ዳግመኛ መወለድ ይባላል። ዳግመኛ መወለድ ዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ማለት ነው። ከመንፈስና ከውሃ የሆነ ማንነታችንን የሚለውጥ የመንፈስ ቅዱስ ተአምር ነው። ሰው አያረገውም፣ መንፈስ በመንፈስ ቅዱስ ተአምር ነው። ስለዚህ እግዚአብሔር በሕግ የመጣን እንደሆነ ልጆቹ ሊያረገን አስቀድሞ ወሰነ። ወሰነና በጉዲፈቻ መንገድ ልጆቹ አረገን። ይሄን በሚያረግበት ጊዜ በመሃል ደግሞ ተአምር አደረገ፣ ዳግመኛ ወለደንና ልጆቹ አደረገን። ስለዚህ የጉዲፈቻ አስተሳሰብ መጽሐፍ ቅዱሳዊ መሰረቱ ይሄን ይመስላል። እግዚአብሔር በብሉይ ኪዳን አዳም ከወደቀ በኋላ የሰው ልጆችን ያዳነበት ሂደት ነው። እኛንም ደግሞ በአዲስ ኪዳን በክርስቶስ ኢየሱስ ቤዛነትና በመንፈስ ቅዱስ ዳግም ወላጅነት እኛን ደግሞ ልጆቹ ያረገበት መንገድ ነው። አንኳር የመጽሐፍ ቅዱስ ትምህርት ነው ብዬ አስባለሁ። እና ለማጠቃለል ያህል አንደኛ ይሄ በመዳናችን እንድንደነቅ ያደርገናል። በነገራችን ላይ አዶፕት እንደተደረገ ማያስብ ክርስቲያን በመዳኑ አይገረምም። ለምሳሌ በየጠዋቱ እየተነሳን የሥጋ ወላጆቻችን አያስደንቁንም። በሥጋ የተወለድን እንደሆነ በየጠዋቱ ተነስተን ዛሬ እኮ አባቴ ነህ፣ ዛሬ እኮ እናቴ ነሽ፣ አይገርምም አንተና አባቴ መሆንህ እናቴ መሆንሽ ብለን ከፍ ዝቅ አንልም። ለምን? በቃ መብት ነው። ከልጅነታችን ጀምሮ በቃ ትብታችን ተቆርጧል በሚል ብዙ አያስገርምም። በጉዲፈቻ ግን ልጅ የሆነ ልጅ እንደተደነቀ ይኖራል። ለምን? ታሪኩም ይነገረዋል። የት እንደተገኘ ወንዝ ዳር ወድቀ ነበር፣ ጅብ ሊበላ ነበር፣ ከዛ በኋላ ስታለቅስ ሰው አየህ፣ ከዛ መጣና ብድግ አድርጎ ነው ልጄ የሆንከው፣ ያንተ መጨረሻ ሞት ነበር፣ አሁን ግን ይኸው ከልጆቼ ጋር እኩል ነህ። ይሄ ግን ያስገርማል፣ በየጠዋትና በየማታ ያስገርማል። እኔ በመዳኔ የምደነቅበት ዋና መንገድ ዋና ምክንያት እማይገባኝ በመንገድ ላይ እየተጣልኩ በኃጢአቴና በበደሌ ሙት የነበርኩትን ነው ልጄ ሰጠኝ። ስለዚህ ይገባኝ ነበር በሚል መንገድ አልኮፈስም። መዳኔን ሳስበው ይገባኝ ነበር ድሮም እኔ ምንም አለ በኃጢአትና በበደል ሙት የነበርኩትን መንገድ ላይ ተጥዬ የነበርኩትን ብድግ አድርጎ እግዚአብሔር አቀፈኝና ሁልጊዜ ስገረም እኖራለሁ። ሌላው ክርስቲያኖች የጉዲፈቻን አስተሳሰብ በቃ መስጠት ያለብን ማነሳሳት ያለብን ለዚህ ነው። እኛ ልጅ የሆንበት መንገድ ይሄ ስለሆነ ለሂደቱ ቅርብ ስለሆንን እኛም ደግሞ ሰዎችን ወላጅ አጡ ልጆችን ወላጅ ማድረግ ከአባታችን የተማርነው ትምህርት ነው ብዬ አስባለሁ።